የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለተ ሰኞ ግንቦት 17 2012 ዓ.ም ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። የኮሮና ቫይረስ ስርጭትን ለመቀነስ ስንል ይህን ፕሮግራም የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል
የተመለመሉ ችግረኞች፣ አረጋውያን፣ ህጻናት የሆኑ ሰዎችን ያዘጋጅሉን እና እነሱ እኛም ህዝቡ በሚረዳን ብር በእህል እየቀየርን እየሰጠን መጥተናል።
ወጣት ሙሉ ኃይለ ስላሴ ነው። ከሶስት ሚሊዮን ብር በላይ ከለጋሾች በማሰባሰብ የኮሮና ቫይረስን ለመከላከል በሚደረግ እንቅስቃሴ ላይ ለተቸገሩ ሰዎች እርዳታ እየሰጠ ይገኛል። የጋቢና የምሽቱ እንግዳችን ነው። በሌላ በኩል ማህበራዊ ሚዲያ አጠቃቀማችንን ከአሉታዊ ስሜትና ይዘት በማውጣት ውጤታማ እንዲሆን ምን መደረግ አለበት ስንል ባለሙያዎችን አነጋግረናል።
ሌሎችን በመስደብ፣ ሌሎችን በማንቋሸሽ፣ ሌሎችን ዝቅ በማድረግ ምናምን ለመወጣት ያንን አይነት መንገድ እየመረጥ እንሄዳለን።
የስነ ልቦና ባለሙያው ዶክተር ዳዊት አሰፋ ናቸው። በምሽቱ ይደመጣል። የሰኞ ምሽት የስፖርት ዘገባም አለን። ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ በመሆን ለቀጣዮቹ 30 ደቂቃዎች አብሬያችሁ ዘልቃለሁ። እናንተም አብራችሁ እንድትቆዩ እየጋበዝን በቅድሚያ ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን። በኢትዮጵያ የውጭ ሀገር የጉዞ ታሪክም ሆነ በኮሮና ቫይረስ ከተያዘ ሰው ጋር ንክኪ ሳይኖራቸው በቫይረሱ የሚያዙ ሰዎች ቁጥር አሻቅቧል። ባለፉት 24 ሰዓታት ውስጥ በተደረጉ 2844 የላብራቶሪ ምርመራዎች 73 ሰዎች ቫይረሱ ተገኝቶባቸዋል። በአጠቃላይ በሀገሪቱ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 655 ደርሷል። በትላንትናው ዕለት ቫይረሱ የተገኘባቸው ሰዎች 49 ወንዶችና 24 ሴቶች ሲሆኑ ከ6 ዓመት እስከ 75 ዓመት የእድሜ ክልል ውስጥ ያሉ 67 ኢትዮጵያውያን እና 6 የውጭ ሀገር ዜጎች ናቸው። ከእነዚህ ውስጥ 27 ሰዎች የውጭ ሀገር የጉዞ ታሪክ ያላቸው፣ 15 ሰዎች ንክኪ የነበራቸው፣ ቀሪዎቹ 31 ግን ምንም አይነት የጉዞ ታሪክም ሆነ ንክኪ የሌላቸው መሆናቸውን የጤና ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ አስታውቋል። በሌላ በኩል በትላንትናው ዕለት 4 ከደቡብ ክልል ብሔር ብሔረሰቦች፣ 2 ሰዎች ከትግራይና 1 ሰው ከአዲስ አበባ በድምሩ 7 ሰዎች ከበሽታው ያገገሙ ሲሆን በኢትዮጵያ ከበሽታው ያገገሙ ሰዎች ቁጥር 159 ደርሷል። በደቡብ ክልል የኮሮና ቫይረስ ወረርሽኝ የሚያሳድረውን አሉታዊ ተጽዕኖ የተነሳ የክልሉ የምርት መጠን በ24 ሚሊዮን ኩንታል ሊቀንስ እንደሚችል የክልሉ የግብርና ቢሮ አስተዋወቀ። በዚህ ምክንያትም ከ2.5 ሚሊዮን በላይ የክልሉ ሕዝብ በረሃብ እንደሚጋለጡ ገልጸው ችግሩን ለመቋቋም የሚያስችል ጥረት እየተደረገ መሆኑንም የቢሮው ኃላፊ አቶ አንተነ ፍቃዱ ተናግረዋል። የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ሰሞኑን በሰጡት መግለጫ በሽታው ከሚያስከትለው ጉዳት ይልቅ የምጣኔ ሀብት መቀዛቀዝና የምርት መጠን መቀነስ ለከፋ ችግር ሊዳረግ እንደሚችል ገልጸው አርሶ አደሮችና ባለሙያዎችም ራሳቸውን እየጠበቁ ከወትሮ የተለየ እንቅስቃሴ እንዲያደርጉ ማሳሰባቸው ይታወሳል። ዘገባውን ያደረሰን የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ነው። በኬንያው ዳዳብ የስደተኞች መጠለያ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር 6 ደርሷል። የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር የኬንያ ቢሮ ቃል አቀባይ ድርጅታቸው የቫይረሱን መስፋፋት ለመቆጣጠር ከኬንያ መንግስት ጋር እየሰራ መሆኑን ለአሜሪካ ድምጽ ተናግረዋል። ሰሜን ምስራቅ ኬንያ ማንዴራ ግዛት ውስጥ ባለው ዳዳብ የስደተኞች መጠለያ ውስጥ ተጠልለው የሚገኙ ስደተኞችም ኑሮ እንደከበደባቸው ተናግረዋል። ዘገባውን ያደረሰን ገልሞ ዳዊት ከናይሮቢ ነው። በዛሬው ዕለት ለእናቶችና ለህፃናት የግብረሰናይ እቃዎችን ጭኖ ወደ ደቡብ ምዕራብ ሶማሊያ ሲጓዝ የነበረ አውሮፕላን በአልሻባብ ተመቷል። ባለስልጣናት ሚሊሻዎቹ አውሮፕላኑን ለመጣል ከፍተኛ መሳሪያዎች እንደተጠቀሙም ገልጸዋል። የከተማዋ ከንቲባ አብዱርዛቅ አብዲ ኢብራሂም አውሮፕላኗ ወደ አየር መንገዱ ስትጠጋ ከ5 እስከ 7 ኪሎ ሜትር ዝቅ ብላ እየበረረች በነበረበት ሰዓት በሞተረኞች አማካኝነት መመታቷን ለአሜሪካ ድምጽ ገልጸዋል። አውሮፕላኗ ሁለት ቦታዎች ላይ መመታቷ በፎቶግራፍ ቢታይም እስካሁን ድረስ ግን ምንም አይነት የደረሰ አደጋ የለም። ያየር ጣቢያው በሶማሌና በኢትዮጵያውያን የአፍሪካ ህብረት ታጣቂዎች የሚጠበቅ መሆኑን ታውቋል። ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ናቸው። ወደ ቀሪት ጋቢና ፕሮግራሞቻችን እንሻገራለን። የካፒና ጉዟችን ይቀጥላል። ምሽቱን ማስተናግዳችሁ ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገር። በሚሊዮኖች የሚቆጠሩ ኢትዮጵያውያን በሚያዘወትሯቸው ማህበራዊ መገናኛ አውታሮች ላይ አሁን እየተንሰራፉ የመጡትን የአጥፊነት ተግባራት እያነሱ የሚወቅሱ ጥቂቶች አይደሉም። አስተያየት ሰጪዎች የሰዎችን ህይወት በመልካም ሊቀይር የሚቻለውን ይህን ግኝት ጥቂት የማይባሉ ወጣቶች ለመዘላለፍና የግለሰቦችና የተቋማትን ስም ለማግደፍ መጠቀማቸው በጊዜው መፍትሄ ሊበጅለት ይገባል ይላሉ። ሀብታሙ ስዩም የችግሩን መሰረትና መወሰድ ያለባቸውን መፍትሄዎች ለማወቅ ከማህበራዊ ሚዲያ ተጠቃሚዎችና ከስነ አይምሮ ሐኪም ጋር ቆይታ አድርጓል።
ለአመታት ማህበራዊ መገናኛዎችን ያዘወተረው ሲሳይ አሁን ላይ የተበራከቱ የሚገኙ ልማዶች ምቾት የሰጡት አይመስልም።
የማህበራዊ ሚዲያውን በመጠቀም መንፈሳዊ አገልግሎት የሚሰጡ ሰዎች አሉ። የትምህርት አገልግሎት የሚሰጡ ሰዎች አሉ። ግን ገነው ደግሞ የሚታዩት አለባሌ ተግባር የሚፈጽሙ ሰዎች እንደው አንዳንዴ እንደውም ስመለከት የስድብ ውድድር ያለው ሁሉ እስከሚመስል ድረስ እከሌ እንደዚህ ያለች እከሌ እንደዚህ ያለ እየተባባለ የስድብ ውድድር እንዴት ነው? ብልግናችን ባለጌዎች ነን ወይ ነው ወይስ አዲስ ነገር እየለመድን ነው ወይ የሚል የሚያስፈራ አኬ ያለው ይመስላል።
ንትርክ፣ ዘለፋ፣ ጩኸት የበዛባቸው ማህደሮች በተከታዮች መጠን አድገው ማየቱ አሳሳቢ መሆኑን ደጋግሞ የሚያነሳው ሲሳይ አንዳንዴ የሚያስተውላቸው አቀራረቦች በግራ መጋባትና አለማመን ውስጥ እንደሚያስገቡት ያውሳል።
አንዳንድ ሰው በራሱን በቪዲዮ እየቀረጸ ወይም በፌስቡክ መልኩን እያሳየ ሰውን መሳደብ ወይም ሃይማኖት ተቋማትን መሳደብ በድፍረት እንደዛ ወጡ ሰው ከተናገረ ያ ሰው እኔ ጭንቅላቱ ላይ ትንሽ ችግር አለ ብዬ ነው የማስበው። ለምን አንዳንዴ የጤነኞቹ ሳይሆን የሚያማቸው ሰዎች ውድድር፣ የጭንቅላት ችግር ያለባቸው ውድድር ነው ይመስለው። ከሌ እንደዚህ በጣም ተሳደበ እነንትና ደግሞ እነንትናን ሰደቡ
በመሰል የማህበራዊ ሚዲያ መጤውዶች ላይ ቅሬታ የሚያቀርበው ዓለም እንዴት ዋለች ብሎ አውታሮችን ቃኘት ቃኘት የሚያደርገውን ሲሳይ ብቻ አይደለም። ዮሐንስ ሞላን የመሰሉ በሺዎች የሚቆጠሩ ተከታዮች ያሏቸው ወርደ ሰፊ ሐሳቦችን የሚያካፍሉ ጦማሪያንም ሳይቀሩ የማህበራዊው አውድማ መበረዝ አሳስቧቸዋል። ቅጥያጣ እሰጥ አገባ ከመንሰራፋቱ ቀደም ባሉት ጊዜያት ማህበራዊ መገናኛዎች ለመልካም የዋሉባቸው አጋጣሚዎች ለዮሐንስ የራቁ ትዝታዎች አይደሉም።
እኔ በራሴ ልምድ የማስታውሰው ምናልባትም በፌስቡክ ታሪክ መሬት ላይ ቀድመ ወርደው ከተሰሩ ስራዎችን ማስታውሰው ደጉ ኢትዮጵያዊ የሚባል አንድ ግሩፕ ተመስርቶ ነበረ። ያ ማንኛውም ግሩፕ አልቆየም። አለም ደሳ የምትባል አረብ ሀገር ሞታ የተገኘች ቆንስላ ደጃፍ ላይ ሞታ የተገኘች እህት ነበረች። በእሷ የተነሳ ለእሷ ገቢ ማሰባሰብ እና አጠቃላይ ችግሩ ላይ ግንዛቤ ለማስጨበጥ የሚል እንቅስቃሴና ሀሳብ ይዞ የተነሳ ነበረ እና እሱ ከተሰራ በኋላ የተለያዩ ፕሮግራሞች ተሰርተዋል። ለምሳሌ እኔ ራሱ ፌስቡክን ተጠቅሜ ካስተባበርኳቸው ጉዳዮች አንዱ ለአማኑኤል ሆስፒታል ቤተ መጽሐፍት ማቋቋም፣ ለቪክቶሪ መስማት የተሳናቸው ህጻናት እንደዚሁ ቤተ መጽሐፍት ለማቋቋም እሱ ቤተ መጽሐፍቱ ነበራቸው መጽሐፍቶችን ለማሟላት እንደዚሁ ፌስቡክን ተጠቅመን አሟልተን ለቤተ መጽሐፍቶቹ እውን ሆነዋል። እንደዚሁ በግሌ በተለያዩ ጊዜ በተለይ በልደት ቀን በየአመቱ እንደዚህ ገንዘብ እየተበሰብኩኝ የምንፈልጋቸው ሰዎች ጋር ሰላምታ መልእክት ልካለው፣ አይዟችኋለን አብረንን የሚል መልእክት ልካለው። ይህ ለራሴ መኖሬን ትርጉም እንዳገኝበት የምጠቀምበት መንገድ ነው።
መሰል መደጋገፎች ከማህበራዊ መገናኛ አውታሮች ጨርሰው ባይጠፉም ብልጭ የሚሉ አዎንታዊ ተግባራትን የሚሸፍኑ አውዳሚ ተግባራት መግነናቸውን ግን መካድ አይቻልም። የተለመደውን የሥነ ምግባር አውድ የሚጥሱ የማህበራዊ መገናኛ ተጠቃሚዎች ለምን በረከቱ? ሰዎች አጥፊነት ባላቸው የማህበራዊ መገናኛዎች ላይ ለመሳተፍ ለምን ይመርጣሉ ብለን ላፍታ እንጠይቅ። ከሁለተኛው እንጀምር።
የሰው ልጅ እኩም ጎን አለው። ጨለምተኛ የሆነ ምናልባት አጥፊነት ወይም ደግሞ እኩይ የምንለው አይነት የታመቀ ስሜት ይኖራል። ይህንን ብዙ ጊዜ በተግባር ሀሳብ ወይ በስሜት በሚገለጽበት ጊዜ ብዙ ሞዲፋይ የሚደረግበት ቻነል የሚደረግበት ብዙ ሂደቶችን አልፎ ሴንሰር ተደርጎ ነው አብዛኛው የእርስ በርስ መስተጋብራችን የሚመጣው ማለት ነው። አሁን የማህበራዊ ሚዲያው በጣም ነፃና በቀላሉ አክሰስ የሚደረግ መሆኑ ያንን ተፈጥሯዊ እንትን አወጣው ብለን ልናስብ እንችላለን።
የሰማችኋቸው የስነ አእምሮ ሐኪሙን ዶክተር ዳዊት አሰፋን ነው።
በአንድ አገር በአንድ ቦታ በሆነ ሁኔታ ብቻ የተወሰነ አይመስለኝም። ምናልባት ጥናት ማድረግ ያስፈልጋል፣ ግን ሁሉም ቦታ ያለ ነገር ሆኗል። ኦልሞስት ዓለም አቀፋዊ ይዘት አለው። በየሀገሩ የተለያየ መልክ ይኖረው እንጂ እኛ ሀገርም እዚህ ኢትዮጵያም የሰለጠነ ሀገር የሚባለውም አሜሪካም ይሁን ሌላ የምዕራባውያን ሀገርም ጨምሮ ትልቅ የሆነ ሰዎችን እርስ በርስ ማዋረጃ፣ መሳደቢያ፣ በጣም ቫይለንት የሆነ ወይም ደግሞ እንደው እኩይ የሆነ የምንለው አስቀያሚ አጸያፊ ነገሮች ሁሉ የምናይበት የምንሰማበት መድረክ ሆኗል።
እሳቸው እንደሚሉት በማህበራዊ መገናኛዎች የአጥፊነት ባህሪያትን የሚያሳዩ ግለሰቦችን ከአእምሮ ህመምተኞች ጋር በቀጥታ አገናኝቶ መፈረጅ ተገቢ አይደለም። ዓለማዊ ሁኔታ ሰዎች ራሳቸውን መቆጣጠር የሚችሉበትን ስነ አእምሮዊ ብቃት እየፈተነ እንደሆነ ግን ያምናሉ።
ብዙ ነገር ውጫዊ መሆን፣ ቅጥበታዊ መሆን፣ አሁኑኑ እንድረካ የሚፈልገው ግፊት እያየለ መምጣቱ ወይም ኢሚዲየት ግራቲፊኬሽን መፈለግ፣ ወዲያውኑ እርካታን መፈለግ፣ እነዚህ ነገሮች በጣም እየገባም እየሰፉ እና ሚዛናቸው እየከበደ በመምጣቱ ምክንያት በሰላም የምንኖረው የውስጥ የስነ ልቦና ሚዛናችን የሚያኖረን ሚዛን ያን ነገር እየተሸረሸረ እየቀነሰ መጥቷል። የዛ ነጸብራቅ ደግሞ ምን ይሆናል? ብዙውን ነገር ስለ ራሳችን ተገቢ የሆነ እውቀት ሳይኖረን ሲቀር የሚያጋጥሙንን ተጽዕኖም ይሁን ምቾት የሚነሱ ስትረስ የሚያመጡ ወይም ደግሞ የስነ ልቦና የተወሰነ ጫና የሚፈጥሩብን ነገሮችን ሲሉ ወደ ውጭ ነው የምናንጸባርቀው። ወደ ውጭ ነው ስለ ሌሎችን በመስደብ፣ ሌሎችን በማንቋሸሽ፣ ሌሎችን ዝቅ በማድረግ ምናምን ለመወጣት ያንን አይነት መንገድ እየመረጥ እንሄዳለን።
መሰል ባህሪያትን የሚያሳዩ ሰዎች በመገናኛ አውታሮች ላይ አሁን ላይ እየበዙ መምጣታቸው ከመላ ተጠቃሚዎች ባህሪና ምላሽ ጋር እንደሚገናኝ የሚሟገተው ጦማሪና የመረጃ ሳይንስ ባለሙያው ዮሐንስ ሞላ ፌስቡክን የመሰሉ የማህበራዊ መገናኛዎችን አሰራር ጠንቅቆ ባለማወቅ ተጠቃሚዎች ከተጠቃሚና ሕይወት ቀያሪ ሀሳቦች ይልቅ አሉታዊ ሀሳቦች እንዲበረክቱ ያደረጉትን የእጅ አዙር አስተዋጽኦ ያብራራል።
ግን የተሰራበት አልጎሪዝሙ ራሱ የማህበራዊ ድረገጾች አልጎሪዝም ትሬንድ የሚያደርጉ ጽሁፎች፣ እንዲህ አዎንታዊ መልእክት ያላቸው ጽሁፎች፣ ቪዲዮዎች ላይክ ሲደረጉ እንደ ጥሩ ነገር ነው የሚቆጥራቸው። አሁንም ማሽን ለርኒንግ ይባላል። ማሽኑን ሲያስተምሩት ብዙ ላይክ ያገኘውን በሚ ሰከንድ ውስጥ ብዙ ላይክ የሚያገኘው ሀሳብ የሚፈለግ ሀሳብ አድርጎ ነው የሚወስደው። ስለዛ የሚፈለግ ስለሚመስለው ነገ ተመሳሳይ ይዘት ያላቸውን በአርቲፊሻል ኢንቴሊጀንስ አያይዞ ይህን ነገር ልትወደው ትችላለህ ብሎ ስለሚያስብ ያመጣልሃል። ትናንት የዋልክበትን ሜዳ ዛሬ ትነግድበታለህ ማለት ነው።
አድማጮች፣ ከስነ ልቦና ባለሙያው ዶክተር ዳዊት አሰፋ ጋር ያደረግነው ቆይታ አላለቀም። በነገው ምሽት ይዘን የምንመለስ ይሆናል። የኮሮና ቫይረስ ዓለም ላይ ከደቀናቸው ችግሮች መካከል አንዱ ከሀገር ወደ ሀገር መዘዋወር ነው። ከዚህ ቀደም ወደ ሌላ ሀገር ለመጓዝ ሲያስቡ የሚያስፈልገው የሚሄዱበትን ሀገር መምረጥ፣ ቪዛ ማዘጋጀት፣ ትኬት መቁረጥና እንዲሁም የሚያርፉበትን ቦታ ብቻ አዘጋጅተው መሄድ ነበር። አሁን ላይ ግን የተለያዩ የዓለም ሀገራት ካስተላለፏቸው ከቤት የመውጣት ክልከላዎች ሳቢያ ወደ ተለያዩ ሀገራት የሚደረጉ የጉብኝት ጉዞዎች በቀላሉ እንደማይጀመሩና ከዚህ ቀደም ከነበሩ የጉዞ አይነቶችም የተለዩ እንደሚሆኑ ባለሙያዎች የተናገሩ ነው። የአሜሪካ ድምጿ ማርያማ ዲያሎ ያጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የኮሮና ቫይረስ ወረርሽኝ የሰዎችን ከሀገር ሀገር የመጓጓዝ ልምድ ጨምሮ አብዛኛውን የዕለት ተዕለት አኗኗር ቀይሯል። በዘርፉ የተሰማሩ ባለሙያዎች እንደሚሉት አገራት በራቸውን ለጎብኚዎች ክፍት በሚያደርጉበት ወቅት እነዚህን አዳዲስ የኑሮ መንገዶች ለመልመድ ጊዜ መፍጀቱ አይቀርም። በኬኔቲኬት ኒው ሃቨን ዩኒቨርሲቲ የሚያስተምሩት ዶክተር ጃን ጆንስ ከዚህ በኋላ የሚደረጉ ዓለም አቀፍ ጉዞዎች ቀላል እንደማይሆኑ ይገልጻሉ።
I do think people want to travel and they're watching very closely the destinations that they
ሰዎች አሁንም መጓጓዝ የሚፈልጉ ይመስለኛል። እናም ተመልሰው ለሄዱባቸው የሚፈልጓቸው አገራት መቼና እንዴት ለጉዞ ክፍት እንደሚሆኑ እየተከታተሉ ነው። ነገር ግን ከሀገር መዘዋወር በተለይ መጀመሪያ ላይ ከባድ ይሆናል።
በ2017 የተጠና ጥናት እንደሚያሳየው የዓለማችን 10 የጉዞ መዳረሻ ሀገራት መካከል ሜክሲኮ፣ ካናዳ፣ እንግሊዝ፣ ዶሚኒካን ሪፐብሊክ፣ ፈረንሳይ፣ ጣሊያን፣ ጀርመን፣ ስፔን፣ ጃማይካና ቻይና ይገኙበታል። ነገር ግን እነዚህ ሀገራት ጎብኚዎች ወደ ሀገራቸው እንዳይገቡ ወይም ሲገቡ ራሳቸውን አግለው እንዲቀመጡ የሚያደርጉ ትዕዛዞችን ጨምሮ የተለያዩ የጉዞ ክልከላዎችን አድርገዋል። በዚህ ጉዳይ ላይ የዓለም አቀፍ ጉዞዎችና ቱሪዝም ካውንስል ኃላፊ የሆኑት ግሎሪያ ጉኤቫራ ያስረዳሉ።
Currently in the case of the UK we have a 2 weeks quarantine which is
በአሁኑ ሰዓት እንግሊዝ ውስጥ 2 ሳምንት የሚቆይ ለይቶ ማቆያ ጊዜ አለ። ያ ማለት እንግሊዝ ውስጥ ሲገባ ለ14 ቀን ራስን ለይቶ ማቆየት ግድ ነው። ይሄ ምናልባት ከቤት ወጣት ክልከላው ሲጀመር ሰርቶ ሊሆን ይችላል። አሁን ግን ትርጉም አይሰጥም። ከልምድና ከሌሎች ሀገሮች እንዳየነው የተሻለ ትርጉም የሚሰጠው ምርመራ ማድረግ ነው።
ከዚህም በተጨማሪ አሜሪካ ዜጎቿ ወደ ሌሎች ሀገሮች እንዳይጓዙ በውጭ ጉዳይ ሚኒስትሩ አማካኝነት ያወጣችው የጤና ማሳሰቢያ አሁንም እንዳለ ነው። ይህ አይነቱ ማሳሰቢያ የጉዞ ወኪል ድርጅቶችን በእጅጉ የጎዳ ነው የሚሉት የፋና የጉዞ ወኪል ድርጅት ተወካይ አቶ ክብረት ወልዳረጋይ ናቸው።
ስራችን 98 ወይንም 99 በመቶ ሞቷል። በተለይ ባለፉት 3 ወራት 100 በመቶ ሞቷል ማለት ይችላል። በቃ ምንም ነገር የለም። ሰዎች አይደውሉም። የሚደውሉትም ከረጅም ጊዜ በፊት አስቀድመው ትኬት ገዝተው አሁን ገንዘባቸው እንዲመለስላቸው የሚፈልጉ ብቻ ናቸው።
ያለም አቀፉ አየር ትራንስፖርት ማህበር ተወካይ የሆኑት ፒተር ሴርዳ በበኩላቸው ሰዎች በአሁኑ ሰዓት ጉዞ ለማድረግ ሊፈሩ ይችላሉ። ለመጓዝ ቢፈልጉ እንኳን ጉዟቸው እንደተለመደው አይሆንም ይላሉ።
We're accustomed to seeing over 200,000 flights go into the air every day in such a
በቀን ውስጥ ቀልጣፋ ለደህንነት አስተማማኝና የተለያየ ምቾት የሚሰጡ ከ200,000 በላይ በረራዎችን እናይ ነበር። አሁን ቢያንስ በቅርብ ጊዜ ውስጥ ያንን አናይም።
የአየር መንገዶች ስራ ሲጀምሩ ተጓዦች አዳዲስ አሰራሮች ይጣብቋቸዋል። መንገደኞች የሙቀት መለካት፣ የአካል መራራቅ፣ ራስን የማስተናገድ፣ የፊት ጭንብል የማጥለቅ፣ የጉዞ መቆጣጠሪያውን ለማለፍ ወይም በቼክኢን ጊዜ የሚኖሩ አዳዲስ አሰራሮችና የመሳሰሉትን ሂደቶች ማለፍ ግድ ይላቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ከዚህ በመቀጠል አንድ በግብረሰናይ ስራ ላይ የሚሳተፍ ወጣት እናስተዋውቃችኋለን። ወጣቱ ሙሉ ኃይለስላሴ ይባላል። በትግራይ ክልል መቀለ ከተማ ነዋሪ ነው። ከ3 ሚሊዮን ብር በላይ የሚሆን ገንዘብ ከለጋሾች በማሰባሰብ ኮሮናን ለመከላከል በሚደረገው እንቅስቃሴ ለተቸገሩ ሰዎች እርዳታ እየሰጠ ነው። እስካሁንም ካሰባሰበው ገንዘብ ላይ 2 ሚሊዮን የሚሆነውን ወጪ በማድረግ ለተቸገሩ ወገኖች የምግብ እርዳታ አድርጓል። ሙልጌታ ጽሃ አነጋግሮታል፣ እንደሚከተለው ይሰማል።
በቴሌቪዥን የአካል ጉዳተኞችና የተለየ እርዳታ የሚያስፈልጋቸው ሰዎች በማቅረብ ይታወቃል ሙሉ ኃይለስላሴ። በፕሮግራሙም ብዙ ሰዎች ከችግራቸው ተላቀዋል። ፕሮግራሙም የሚያዩ ከሀገር ውስጥም ይሁኑ ውጭ ሀገራት የሚኖሩ ሰዎች ገንዘብ አሰባስበው በሚልኩት ገንዘብ ነው የሰዎችን ችግር እየተፈታ ያለው። በአሁኑ ጊዜ ደግሞ ባለው የኮሮና ወረርሽኝ ለመከላከል ገንዘብ ያሰባሰበ ለተቸገሩ ወገኖች ያገዘ ይገኛል ሙሉም።
ህዝባችን በደህንነት የሚኖር ነው አብዛኛው በፐርሰንት ለይቼ ባላቀውም ከደህንነት በታች ያለ ብዙ ህዝብ አለን። ኮሮና ሳይከሰትም ያንን ነው እየሰራ የቆየው። በጣም የተቸገሩ የህብረተሰቡ ክፍል ወደ ህብረተሰቡ በማቅረብ በህብረተሰቡ እንዲረዱ እያደረግን የቆየ ነው። ኮሮና ሲመጣ ደግሞ የባሰ የዚሁ ችግር እየተባባሰ ስለሚሄድ ፕሮግራማችንም እንዲሁ እንደ ልዩ ፍላጎት ፕሮግራምና በዩቲዩብም እንደ ውሻ ጠና ሚዲያ ከሰው በሚሰራ ሰው ብር አርጀንትሊ ለሰው የአንድ ሌትም እራት ሊሆን ይችላል፣ የአንድ ወር ምግብ ሊሆን ይችላል። በምግብ እየቀየርን ባህል ወደ ዙም ማዳረስ አለብን ብለን ጀመርን። ይህን ስራም በዛላንበሳ ጀምረን እንዲሁ ትግራይ ሙሉ እየዞርን አንድ ከተማ ሄደን አንድ ወረዳ ቦታ ሄደን ለ30 ለ40 ለ50 እንዲሁም እስከ 60 ሰዎች በማህበራዊ ጉዳይ የተመለመሉ ችግረኞች፣ አረጋውያን፣ ህጻናት የሆኑ ሰዎችን ያዘጋጅሉን እና እነሱ እኛም ህዝቡ በሚረዳን ብር በእህል እየቀየርን እየሰጠን መጥተናል።
እስካሁን 3.1 ሚሊዮን ብር እንዳሰባሰበ የሚናገረው ሙሉ ይህንን ብር የሚያዋጡ ሰዎች ደግሞ በሰውነታቸው ብቻ የሚያምኑ ከሁሉም የኢትዮጵያ አካባቢዎች እንዲሁም ከውጭ ሀገራት ናቸው ብሏል።
የላኩልኝን ብር እየተቀበልኩ ለማን ለማን እንደማውለው እያሳየሁ ስለሆነ ህዝቡ ሁላምን በጣም በሚገርም ሁኔታ የትግራይ ተወላጆች ብቻ አይደለም የሚረዱን፣ የኤርትራም ተወላጆች ሀፍ ሀፍ ግማሽ ግማሽ በሚባል ሁኔታ ዘር ሳንቆጥር ከኦሮሚያ ክልል ከአማራ ተወላጆች፣ ከሶማሊያ ተወላጆች፣ ከደቡብ ተወላጅ፣ ከአፋር ተወላጅ ስማቸው እየጠቀሱ ለአንተ ብቻ ነው የምንነግረው ነው የሚለኝ። ስማችን ብጠቀስ አንፈልግም፣ ግን የኦሮሞ ተወላጅ ነኝ፣ የአማራ ተወላጅ ነኝ፣ የደቡብ የአፋር ተወላጅ እያሉ የሀገራቸው እንትን እየጠቀሱ አንድ መሆናችን ሰው በሰውነቱም መርዳት እንዳለብን ዘር መቁጠር እንደማያስፈልግ እየነገሩኝ የሚልኩ ሰዎች አሉ። ከዚህም አልፎ ከሀበሻም ወጥቶ አረብ ከአረብ በጣም በሚገርም 4 አረቦች በእኔ ፕሮግራም ብር አግዘዋል። አንድ ትዕዛችን የምሰራባትን ማዳም ከማዳሜም ይህን ብር ልክ ያለሁ ብላ ይላከችልኝ። ሲጀመር የመጀመሪያ ፕሮግራም በጣም የገረመኝ ነገር ማለት ነው ልጅቷ ልካ ከሚከፈላት ደሞዝ የምታሰራት ሴትዮም እሷም ይህንን ላክልኝ ብላ ላክለች። ይህንን ደግሞ ቀጠለ ቀጠለና እስካሁን ከአረብ ሀገሮች አረቦች ራሱ ተርጉሞላቸው እንትኑ ታሪኩ በአረብኛ ሲተረጉሙላቸው የኛ ሀበሾች መርዳት ጀምረዋል።
ካሰባሰበው ገንዘብ እስከ 2 ሚሊዮን ብሩ ለተቸገሩ ወገኖች በሁሉም የትግራይ አካባቢዎች እየተዘዋወረ እንዳገዘ ተናግሯል።
ሰው እንቅስቃሴው ተገተዋል። ንግድም እንቅስቃሴው በጣም ተገተዋል። በዚህ ምክንያት ለችግርና ለራብ የሚዳረግ ሰው እንዳይኖረን ብለን በምንንቀሳቀስበት ጊዜ በብር አይደለም የምንሰጠው፣ በእህል እየቀየርን ነው። እህሉ ለምሳሌ አንድ ከተማ ላይ ደውዬ ለምሳሌ አንድ ከተማ ለውሰድና አድግራት ብዬ ወይም አድዋ ብዬ ወይም ማይጨው ብዬ ባስብ ለመሄድ እደውላለሁ። ወደዛ ወደ ማህበራዊ ጉዳይ ደውልና ዛሬ ማይጨው እመጣለሁ፣ 40 ሰው ፈልጋለሁ፣ 40 ወይም 50 ሰው ሽማግሌዎች የምትላቸው በጣም ችግር የምትላቸው አካል ጉዳተኞች ሊሆኑ ይችላሉ፣ በጣም በምግብ የሚቸገሩ 40 ሰው አዘጋጁልኝ ብዬ ደውልና ማህበራዊ ጉዳይ አዘጋጅቶልኝ ይቆያል። ከዛ ሂጅ በእህል ነው እዛች ከተማ ላይ ለ40 ሰዎች የምን ያክል ብር እህል እንደሰጧቸው ደግሞ በግልጽ አስቀምጠዋለሁ። ለምሳሌ 25 ኪሎ ፊኖ ነው 1 ሊትር ዘይት እሰጣለሁ ብል የዘች ዋጋ የታወቀች ናት። እዚህ በዚህ ዝርዝር በአንድ ከተማ 30 ሺህ፣ 20 ሺህ እስከ 50 ሺህ 100 ሺህ አጋጣሚ ይደርስበታል። እና ማህበራዊ ጉዳይ አዘጋጅቶልኝ የቆየ የተቸኮሩ ወገኖች ነው በእህል ቀይረን ነው እየሰጠን ያለ ነው። ያንን እስካሁን 3.1 ሚሊዮን ያልኩህን እስካሁን ራሱ ወደ 2 ሚሊዮን አካባቢ አድርሻለሁ ማለት ነው። 1.1 ሚሊዮን አካባቢ ገና አለ። እንቅስቃሳችን ጉዛችን እየቀጠለ ነው። ትናንትና ራሱ ወደ ወጀራት አካባቢ ቆይተን የመጣ ነው። አሁን ነገር ወደ የጭላ አካባቢ፣ ወደ ሳምረ ግጃት አካባቢ እንቀሳቀሳለን። ከዚያ ያልደረስናቸው ቦታዎችን እየደረስን ከመላ ጎደል ሁሉንም ቦታዎች ለማዳረስ እስከቻለው ድረስ ብር እስኪያልቅ ድረስ እንቀጥላለን።
ስራው አጠናክሮ እንደሚቀጥል የገለጸው ሙሉ የሰዎቹን ችግር መፍታት ያህል የሚያስደስት የለም ብሏል።
በጣም ደስ የሚል ጥያቄ ነው። አይደለም አሁን ይህን ያክል ብር ከለጋሾቼ የተሰጠኝን ብር እያደረስኩ ሰው ከጭንቅ ሲገላገል እያየሁ፣ ድሮውም የደስታ ምንጭ የሰው ደስታ ነው። እንደ ሙሉ ብትጠይቀኝ ምንድነው የሚያስደስት ብትለኝ፣ ቁጥር አንድ የሚያስደስትኝ በእኔ ምክንያት ሰው እየተደሰተ ማየት በእኔ ምክንያት እኔ የደስታ ምንጭ ከሆንኩ እኔ በሆነ መንገድ ማለት ነው፣ ሀሳብ በመስጠት ሊሆን ይችላል፣ በማስተማር ሊሆን ይችላል፣ ያለኝን ነገር በመስጠት ሊሆን ይችላል። ባይ ኤኒ ሚንስ እኔ የሌላ ሰው የደስታ ምንጭ ከሆንኩኝ በጣም ነው የሚያስደስተኝ።
ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም።
ቀጣዩ መሰናዶችን ደግሞ ስፖርት ነው። ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። ዛሬ አጭር ቆይታ የማደርገው ካንጋፋው የእግር ኳስ ተጫዋችና ጋዜጠኛ ታሪኬ ቀጭኔ ጋር ነው። አቶ ታሪኬ ለኢትዮጵያ ስፖርት መንደር ባይተዋር አይደሉም።
ለእግር ኳስ ተጫዋችነት ቀደም ሲል በምድር ጦር፣ በሜታ፣ በኤሌክትሪክ ከዛም በኋላ ኳስ ካቆምኩ በኋላ በጋዜጠኝነት ደግሞ ረጅም ዓመታት በኢትዮጵያ ስፖርት ታሪክ በጋዜጠኝነት ረጅም ዓመት ተርቻለሁ።
አቶ ታሪክ የቀጭኔ ከሰሞኑ ከወዳጆቻቸው ጋር በመሆን የተረሱ ደጋፊ የሌላቸው የቀድሞ ኢትዮጵያ እግር ኳስ ተጫዋቾችን የሚደግፍ መርሃ ግብር አከናውነዋል።
ዋናው ትልቁን ያንበሳውን ድርሻ የሚወስደው ያሰባሰበው ሸዋረጋ ደስታ ነው። የቀድሞ ባንክ ተጫዋች ነው እና እኔ እነዚህን የቀድሞ ስፖርተኞች ቢያንስ መታወስ አለባቸው፣ አይዟችሁም በላቸው በሚል ከሱ ጋር ይህንን ነገር ሀሳቡን አመጣን። ቀደም ሲል 10 ያህል የቀድሞ ክቡር ዘበኛ የምድር ጦር እና ለኢትዮጵያ ብሔራዊ ቡድን ተጫውተው ያሳለፉ እግር ኳስ ተጫዋቾች አብረውኝ የተጫወቱ ናቸው። እነሱን በመጀመሪያ ረዳን። አሁን ደግሞ ሁለተኛው ዙር ልክ እንደዚህ መስራት አለብን በሚል ሁሉን ነገር ሀሳቡንም ገንዘቡንም ሁሉንም ነገር እንትን ያለው እሱ ነው። እኔ በእንትን ደረጃ ነው በቃ ለእኚህን ሰዎች በማስታወሱ ላይ ነው ከሱ ጋር አብሬ ተባብሬው የሚሰራው።
አንጋፋው የስፖርት ሰው በብዙ አድማጮች ጭንቅላት ውስጥ የሚመላለስ አንድ ጥያቄ ጠይቄያቸው ነበረ። ጥቂት የማይባሉ የቀድሞ እግር ኳስ ተጫዋቾች ያሉበት ሁኔታ እጅግ አሳዛኝ ነው። የዚህ ምክንያቱ ምንድን ነው?
በተለይ ቀደም ሲል የተጫወቱ ካስፈጠሩ የዛን ጊዜ የነበረውን ሁኔታ ስታይ ሰው ኳስ ለመጫወት ብቻ ነው፣ እኔም ጨምሮ ማለት ነው። ምንም አይነት ደምት ለገንዘብ የምታስብበት ዘመን አልነበረም እና ከተጫወቱ በኋላ ምንም አማራጭ ስለሌላቸው በኑሮ ተዳክመው እንደው ለተቸግረው እስከ መሞት ደረጃ ደርሰዋል። ብዙ እግር ኳስ ተጫዋቾች፣ ስፖርተኞች፣ ቦክሰኞችም አትሌቶች የኢትዮጵያን ባንዲራ በኦሎምፒክ በተለያዩ ኢንተርናሽናል ውድድሮች ላይ ያውለበለቡ ያስጠሩ ጀግኖች በችግር ምክንያት ህይወታቸው ሁሉ ያለፉ አሉ። አሁንም በጣም የተቸገሩ አሉ እና በተለይ የቀድሞ ስፖርተኞች ተጎድተዋል። በቃ ይሄ ምንም የማያጠበቅ የማያነጋግር ነገር ነው።
ስፖርት ባለውለታዎችን መደገፍና መርዳት ለቀጣይ ዘመን ስፖርተኞች የሚተርፍ ጠቀሜታ እንዳለው አይካድም። አቶ ታሪኬ በራስ ተነሳሽነት የጀመሩትን የማስተባበር ስራ እንደሚቀጥሉም ነግረውኛል።
ቤቱ ይወቀው እንጂ አብዛኛው ስፖርተኛ በጣም የተጎዳና በኢትዮጵያን በዓለም አደባባይ ያሰሩ ተቸግረው እየኖሩ ነው። ግን እነዚህን የተቸገሩ ባለውለታዎችን አሁን በተገኘው አጋጣሚ ደግሞ እኔ ረጅም ዓመታት እንደዚህ አይነት ነገር ላይ የምችለውን ነገር እያደረስኩ አሳልፌያለሁ። ወደፊትም ይሄን ነገር ማድረግ ግዴታችን። አሁንም ያሉ ስፖርተኞች እንዳይጎዱ በአኗኗራቸው እንትን እንዳይሉ ከነዚህም ደግሞ ብዙ ነገር መማር አለባቸው። አሁን ላይ በእርግጥ የተሻለ ነገር ነው፣ የተሻለ ክፍያ ነው፣ ጥሩ ነው። ያኛው ትውልድ ግን ለሀገሩ ኳስ ለመጫወት የሀገሩን ስም ለማስጠራት ነው። የኛን ትውልድ እየተከተለው የሀገሩን ስም ማስጠራት ይፈልጋል። ግን ፔመንቱ የተሻለ ነው። አኗኗሩ ስፖርተኛው እጅግ በጣም የተሻለ ነው። በጣም ጥሩ ነው። ፕሮፌሽናል በለው አሁን ላይ ያለ እዛ ላይ የነበረው ትውልድ ተጎድቷል። ስለዚህ እነዚህ ይህንን የተጎዳውን ትውልድ ለዚህ ሀገር ውለታ ሰርቶ ያሳለፈውን ትውልድ የበፊቱ ትውልድ አሁን ላይ ሆነን በህይወት ያሉትንም አጠጋ ሄደን አይዟችሁ ማለት በህይወት የሌሉትን ቤተሰቦቻቸውን ማበረታታት የግድ ያስፈልጋል፣ ማስታወስ ያስፈልጋል። ምንም ቢሆን ለዚህ ሀገር ውለታ ሰርቶ አልፈዋል።
ኤደን፣ አጠር ያለው የስፖርት መሰናዶ ይህን ይመስላል። ወደ አንቺ እንመለስ።
አድማጮች፣ እንግዲህ የዛሬ የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ቪኦኤ አምሃሪክ፣ በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቅማችሁ መልእክቶቻችሁን ጻፉልን። ትዝታ በላቸው በፕሮግራም አርቶት፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው ፕሮግራሙን በመምራት አብረናችሁ አምሽተናል። በጀመርነው ሙዚቃ እንሰናበታለን። መልካም ምሽት።
ቱን እኔ ራዲዮ ነው ቪኦኤ ሰገንታ አፋን ኦሮሞቲ